Bambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ የምናቀርባቸውን ዘገባዎች እናስተዋውቃችሁ።
በጎንደርና ደብረ ማርቆስ ከተሞች የተካሄዱ የስራ ማቆም ሁኔታዎች፣ በጎንደር የተወሰኑ አገልግሎት ሰጪዎች ሲከፍቱ፣ በደብረ ማርቆስ ደግሞ አድማው መቆሙን ነዋሪዎች ገልጸዋል።
ዛሬም ዝግ
ማለት ለአራተኛ ቀን ማለት ነው። ሮብንም ጨምሮ
ለአራተኛ ቀን ዛሬ ዝግ ነው። ምናልባት ነገ ይጀምራል የሚል ግምት አለ።
የደብረ ማርቆስ ማህበረሰብ ያው አርብ ዕለት ከሰዓት ዘጋ። ቅዳሜ ዕለት ያው እንደምታውቁት ታላቅ የሆነ ሰላማዊ ሰልፍ ነበረ። የሰው ሕይወት የጠፋበት ነው። እስከ እሑድ ቀጠለ። ሰኞም ሱቅ ከፍተኛ ከዝቅተኛ እስከ ከፍተኛ የንግድ ቤቶች፣ ሆቴሎች፣ ከፍተኛ ሱፐር ማርኬቶች ሁሉም ተዘግተው ትናንትናም ቀጥሎ ከመንግስት ባለስልጣን ጋር ከደብረ ማርቆስ ከንቲባ ጋር ባደረጉት ስምምነት መሰረት ዛሬ ረቡዕ የተወሰነ ሱቆች ተከፍተዋል።
ይሄ ውጥረት ሊፈታ የሚችለው መንግስት በመነጋገር ሲያምን፣ የተቃዋሚ ፖለቲካ ፓርቲዎችን ማነጋገር ሲችል፣ ሲቪክ ማህበራትን ማነጋገር የሚችል ከሆነ።
ነዋሪዎቹ አሁንም ውጥረት መኖሩን ገልጸዋል። ዝርዝሩን ይዘናል።
ህዝባዊ ዲሞክራሲያዊ ስርዓት ከሁሉም ፖለቲካዊ ኃይሎችና ሲቪክ ማህበራት የተውጣጣ ስርዓት መፈጠር አለበት።
እኔ አልስማማም። ኢህአዴግ ከስልጣን መወገድ ከስልጣን አለመወገድ አይደለም ችግሩ የሚፈታው።
የሆነ መንግስት አንዲሞክራቲክ ሊሆን ይችላል። ያ መንግስት ሊቀየር እንኳን ከሆነ በምን መልክ ነው የሚቀየረው? ፕሮሰሱ ሄልዚ ካልሆነ ያው ነው እኮ የሚሆነው።
በኢትዮጵያ የተካሄዱ የተቃውሞ ሰልፎችን ተከትሎ በመንግስት በመወሰድ ላይ ያሉ እርምጃዎች እንዳሳሰባቸው የገለጹ የተለያዩ ወገኖች የሰጡትን አስተያየት ነው ከላይ የሰማናቸው። የቀድሞ የህወሀት የትግል አካል የነበሩት ዶክተር አረጋዊ በርሀ ናቸው። የሌሎች በርካቶችንም አስተያየቶች ይዘናል።
የበርካቶች አስተያየቶችን እንዲሁ እንደያዝን በሌላኛው ዘገባችን ደግሞ በዩናይትድ ስቴትስ የመሪነት ስልጠና ያገኙ ወጣቶችን በተከታታይ ስናቀርብ ቆይተናል። ግሩም ሀሳቦቻቸውን ለእናንተ እናደርሳለን።
በፍጹም ዛፍ እንዳትቆርጡ ብለን አንሰብክም። የምናደርገው ምንድን ነው? የተሻለ ገቢ ለማግኘት ዛፍን መቁረጥ እንዲችሉ መፍቀድ። ነገር ግን አንድ ዛፍ ከመቁረጣቸው በፊት ሌሎች ሶስት ዛፎች መትከላቸውን ማረጋገጥ ነው።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ጤና ይስጥልን። ዜናውን ይዤላችሁ የምቀርበው መስታወት ነኝ። አዲሱ የደቡብ ሱዳን ምክትል ፕሬዚዳንት ታባን ዴንግ ጌይ በሀገሪቱ ሰላምና ጸጥታ አለ፣ ሀገሪቱ ለውጥ በማድረግ ተግባር ቀጥላለች ሲሉ ተናግረዋል። ባለፈው ወር በሀገሪቱ መዲና አገርሽቶ በነበረው ግጭት ምክንያት 300 የሚሆኑ ሰዎች ህይወታቸው አልፏል። ዴንግ ለጋዜጠኞች ይህን ያሉት ዛሬ ከፕሬዚዳንት ኡሁሩ ኬንያታ ጋር ለመነጋገር ናይሮቢ በሄዱበት ወቅት ነው። በዜና መጽሔታችን ተጨማሪ ዘገባ ይኖረናል። ዛምቢያ ውስጥ በአሁኑ ጊዜ የሚያሳስብ ሁኔታ ተፈጥሯል። የደቡባዊ አፍሪካዊቱ ሀገር በእስላማዊና ዲሞክራሲያዊ ታሪኳ ስትኮራ ቆይታለች። የሀገሪቱ ፕሬዚዳንት በትንሽ የድምጽ ብልጫ እንደገና ከተመረጡ በኋላ ተቃዋሚውን ወገን ድምጹ ተጭበርብሯል በማለት የምርጫው ውጤት በፍርድ ቤት እንደሚከራከርበት ገልጿል። እንደገና የተመረጡት ፕሬዚዳንት ኤድጋር ሉንግ የህገ መንግስቱ ፍርድ ቤት ጉዳዩን እስከሚያይበት ጊዜ ድረስ ቃለ መሐላ መፈጸሙን እንደሚያቆዩት ተናግረዋል። ፍርድ ቤቱ በሁለት ሳምንታት ውስጥ ፍርዱን መስጠት ይኖርበታል። ፖሊሶች ትላንት በተናገሩት መሰረት በሀገሪቱ ዙሪያ የገዢው ፓርቲ ደጋፊዎች ንብረቶችን ለማውደም የሞከሩ 150 የሚሆኑ ሰዎች ታስረዋል። በመጨረሻም የሩሲያ ተዋጊ አውሮፕላኖች ለሁለተኛ ቀን ከኢራን እየተነሱ ሶሪያ ውስጥ የአየር ድብደባ ማካሄዱን ቀጥለዋል። የሩሲያ መከላከያ ሚኒስቴር እንደሚለው ተዋጊ አውሮፕላኖቹ ኢራን ከሚገኘው ሐመዲን የአየር ኃይል ሰፈር እየተነሱ የሚደበድቡት እስላማዊ መንግስት ነኝ የሚለው ኃይልን ነው። ትላንት የተጀመረው የአየር ድብደባ ዙሪያ ተኮረው እስላማዊ መንግስት ነኝ በሚለውና ጃብሃት ፋታህ አልሻም በተባለው ቡድን ላይ ነበር። የኢራን ምክር ቤት አፈ ጉባኤ አሊ ላሪጃኒ ኢራብ ለሩሲያ ቋሚ የአየር ሰፈር አልሰጠችም ብለዋል። ለዛሬ የያዝነው ዜናዎች እነዚህ ነበሩ። ወደ ካቢና ቪኦኤ ልመልሳችሁ።
አድማጮች፣ አሁን የ5000 ሜትር ሩጫ እየተካሄደ ነው። እንግሊዛዊ ሞፋራ ያሸንፋል ተብሎ ሲጠበቅ የነበረው ነው። ኢትዮጵያዊ ወርቅ እንዳገኘ ነው። በቴሌቪዥን እየተከታተልነው ነው የምንገኘው። አሁን በሪዮ በመካሄድ ላይ ያለው የኦሊምፒክ ውድድር ነው እየተመለከትን ያለው። ማን እንዳሸነፈ እስኪ ጥቂት ጠብቁንና እናሳውቃቸዋለን። እንግሊዛዊ ሞፋራ ያሸንፋል ተብሎ ሲጠበቅ የነበረው ነው። እንደሚታወቀው 10,000 ሜትሩን እንግሊዛዊ ሞፋራ ወድቆ ተነስቶ ያሸነፈበት ሩጫ ነበረ። ዛሬም በርካታ መገፋፋቶች የነበሩበት ውድድር ነው እየተካሄደ የነበረው። እንግዲህ 5,000 ሜትር የፍጻሜ ውድድርን እየተመለከትን ለእናንተ ውጤቱን አሁን እየተመለከትን ያለ ነው። መስታወት ይታይሻል አይደለም?
አዎ ይታየኛል። እንግዲህ ሩጫው
ወርቅ በ5,000 እንኳን ደስ ያለን እንላለን።
እንኳን ደስ ያለን እንግዲህ
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በኢትዮጵያ አስከፊ ፖለቲካዊና ኢኮኖሚያዊ ቀውስ መከሰቱን በመጥቀስ ከቀውሱ ለመውጣት ኢህአዴግ ከስልጣን ወርዶ የሽግግር መንግስት ይቋቋም እያሉ የሚጠይቁ ሰዎች እየተሰሙ ነው። እንግዲህ በኢትዮጵያ የተካሄዱ የተቃውሞ ሰልፎችን ተከትሎ በመንግስት በመወሰድ ላይ ያሉ እርምጃዎች እንዳሳሰቧቸው የገለጹ የተለያዩ ወገኖች ወደፊት ያስኬዳል የሚሏቸውን ሀሳቦች በድረ ገጾችና በተለያዩ መድረኮች እያቀረቡ ነው። አጠቃላይ የፖለቲካ ሁኔታው ውጥረት የነገሰበትና የሀገሪቱን የወደፊት ህልውና ከጥያቄ ውስጥ ያስገባ ድባብ መፍጠሩ ያሰጋናል ሲሉ የተሻሉ ያሏቸውን መንገዶች ያቀረቡ የተለያዩ አካላት የሰጧቸውን አስተያየቶች እናሰማለን። ጽዮን ግርማ በዚህ ዙሪያ ላይ የሚያጠነጥን ሀሳብ ያላቸውን 4 ሰዎች አነጋግራ የሚከተለውን ዘገባ ታቀርባለች። በቀድሞ የህወሀት ታጋይ ዶክተር አረጋዊ በርሄ ከጄኔቭ፣ የጋራ እንቅስቃሴ ለአዲስቷ ኢትዮጵያ መሪ አቶ ባንግሜቶ ከዋሽንግተን ዲሲ፣ የቀድሞ የፓርላማ አባል አቶ ግርማ ሰይፉ ከአዲስ አበባ፣ እንደዚሁም በትግርኛ ቋንቋ በሚታተመው ውራይና መጽሔት አዘጋጅ አቶ ጌታቸው አረጋዊ ከአዲስ አበባ ናቸው።
በኢትዮጵያ መንግስት ላይ ከተለያዩ ቦታዎች ወቀሳና ተቃውሞ እየቀረበበት ነው። በቅርብ ጊዜ በአዲስ አበባ፣ በኦሮሚያና በአማራ ክልል በተደረጉ የተቃውሞ ሰልፎች ላይ የፖለቲካ ስርዓት ይቀየር፣ ፍትህና ህግ ይከበር የሚሉ ተቃውሞዎች ተሰምተዋል። በሌላ በኩል የመንግስቱን ስልጣን ከተቆጣጠረው ገዢው ፓርቲ አባል የሆነው ህወሓት የቀድሞ አባላትና የትግል አጋሮች መፍትሄ ያሉትን ሀሳብ በጽሁፎቻቸው መጠቆም ጀምረዋል። መፍትሄው ኢህአዴግን ከስልጣን ማውረድና የሽግግር መንግስት ማቋቋም ነው የሚሉም አሉ። ህወሓት ስልጣን ላይ ከመውጣቱ በፊት ገና በትጥቅ ትግል ጊዜ ድርጅቱን እንደለቀቁ የሚናገሩት ዶክተር አረጋዊ በርሄ ሰሞኑን ከሌሎች 15 ሰዎች ጋር በመሆን መግለጫ አውጥተው ነበር። መግለጫው በማን እንደወጣ ጠይቂያቸው ነበር።
መግለጫ የወጣው በትግራይ ተወላጆች የሆኑ የተለያዩ ሲቪክ ማህበራት፣ ፖለቲካ ድርጅቶች ውስጥ የሚካፈሉ ሪፕሬዘንት ሊያደርጉም የሚችሉ ወይም ሊወክሉ የሚችሉ ሰዎች ስም ነው።
የመግለጫው ሀሳብም በጣም አጭር እንደሆነ ዶክተር አረጋዊ ይናገራሉ።
ለ25 ዓመታት የጨቆነን ስርዓት መወገድ አለበት ነው አንዱ። መወገድ ብቻ ደግሞ ብሎ አያቆምም። በምትኩ ህዝብን መሰረት ያደረገ የህዝብን አመኔታ ያገኘ ስርዓት፣ ህዝባዊ ዲሞክራሲያዊ ስርዓት፣ ከሁሉም ፖለቲካዊ ኃይሎች እና ሲቪክ ማህበራት የተውጣጣ ስርዓት መፈጠር አለበት። ይሄ የበሰበሰ ራሳቸውን በስብሰናል ብለዋል። የበሰበሰ ስርዓት ማስወገድና በምትኩ ህዝባዊ ዲሞክራሲያዊ ስርዓት በኢትዮጵያ መመስረት ነው።
ወራይና ወይም ጉዳያችን የተሰኘ የትግርኛ መጽሔት አዘጋጅ አቶ ጌታቸው አረጋይ ኢትዮጵያ ከምንጊዜውም በላይ በኢኮኖሚዋ እያደገች እንደሆነ ከገለጸ በኋላ በዲሞክራሲና በመልካም አስተዳደር በኩል ብዙ ጥያቄዎች የሚነሱባት ሀገር እየሆነች እንደመጣች ይገልጻል። እነ ዶክተር አረጋይ በርሄ ያነሱትን ሀሳብ ግን አይቀበልም።
ችግሩ እንዲፈታ ኢህአዴግ ከስልጣን መወገድ አለበት የሚለው እኔ አልስማማም። ኢህአዴግ ከስልጣን መወገድ ከስልጣን አለመወገድ አይደለም ችግሩ የሚፈታው።
የሆነ መንግስት አንዲሞክራቲክ ሊሆን ይችላል። ያ መንግስት ሊቀየር እንኳን ከሆነ በምን መልኩ ነው የሚቀየረው? ፕሮሰሱ ሄዚ ካልሆነ ያው ነው ቆም የሚሆነው። በምን መልኩ ነው አሁን ሂደቱ ምን ይመስል ነው መነጋገር ያለብን እንጂ ኢህአዴግ ይውረድ ኢህአዴግ አይውረድ አይደለም። ሂደቱ እንዴት ፌር ይሁን፣ እንዴት ፕሮሰሱ ወደ ምርጫ እስክንሄድ በሚካሄድበት ጊዜ ይካሄዳል ምርጫው። ከዛ በፊት ምርጫውን ለማካሄድ የሽግግር መንግስትም ለማድረግ ምናምን እንደዛ ወደዛ የሚያስኬድ ነገርም የለም። ዜጎች ጥያቄ ስላነሱ መንግስት መውረድ አለበት ብሎ ማለት ይሄ ስህተት ነው።
በሌላ በኩል የቀድሞ የፓርላማ አባል አቶ ግርማ ሰይፉ ሀሳብ ሲቀርብ ሀሳብ ለማቅረብ ብቻ ተብሎ ሳይሆን የሚቀርበው ሀሳብ ተግባራዊ ሊሆን ይችላል አይችልም የሚለው ጥያቄ መነሳት አለበት ይላሉ።
ይህንን ሀሳብ የምታቀርብለት አካል ይህንን ነገር ተቀብሎ ሊያደርገው የሚችልበት እድል ካለ የሚሞከር ነገር ነው ብለሽ ልታስቢ ትችላለሽ። እኔ በእኔ ግምት ግን ባለኝም ትንሽ እውቀት ይሄ ያለው እድል ዜሮ ነው ብዬ ነው የማስበው። ዜሮ እድል ያለውን ነገር እንደ አማራጭ ማቅረብ እርግቦን ኖሮ በር ነበር እንደማለት ብዬ ነው መወስቶ። በቃ እርግብ አይደለሁም አልሆንምም አልበርምም ማለት። ማንኛውም አምባገነን ስርዓት ሽግግር መንግስት እናቋቁም እና አንተን ዞር ልናደርግህ ነው ምናምን ብትይው እሺ ካለ አምባገነን አይደለም ማለት ነው። አሁን አስብ የሶሪያውን መሪ ይሄ ይሄ ሁሉ እልቂት እየተፈጠረ ያለው ሽግግር መንግስት አቋቁመን አንተ ከስልጣኑ ዞር በል ምናምን ሲባል እምቢ ብሎ በመቶች የሚቆጠሩ ሰዎች ህይወት እያለቀ ያለበት ሁኔታ ነው። መንግስቱ ኃይለማርያም በመጨረሻዋ ደቂቃ ላይ ኬርቴከር መንግስት የሽምግልና መንግስት ይቋቋም ስልጣን ለቅ ሲባል ጎራዴ እናንትን ይዞ መጥቶ ነው ፎክሮ የሄደው። ሌሎችንም ማየት የሊቢያውን ልታየት ትችላለች። ቱቦ ስር እንኳን ሆነው በቃ አላሉም። እና አምባገነኖች እንደዚህ አይነት የሽግግር ስርዓትን በፈቃደኝነት የሚቀበሉበት እኔ አንድም ልምድ አላውቅም። ስለዚህ ያንን መንግስት ካስወገድሽ በኋላ ነው እንጂ የሽግግር መንግስት ይህ መንግስት እያለ የሽግግር መንግስት ማቋቋም የሚቻልበት እድል ዜሮ ነው።
ለዶክተር አረጋይ በርሄ ኢህአዴግ 100% የህዝብ ድጋፍ አግኝቶ መመረጡን እንደሚናገር ጠቅሼ እንዲህ ያለ የህዝብ ድጋፍ አለኝ የሚል ፓርቲን በሽግግር መንግስት ይውረድ ማለቱ ምን ያህል ያስኬዳል ስል ጠይቄያቸው ነበር።
ሀቁ እሱ እንዳልሆነ የሚያረጋግጥልሽ አሁን ተፈጥሮ ያለው የኢትዮጵያ ሁኔታ ነው። ይሄ መንግስት 100% ህዝቡ ደግፎናል እና 100% የፓርላማ ወንበሮች ተቆጣጥረናል ሲሉ ነበሩ። አሁን የሆነ ምንድን ነው? 100% የኢትዮጵያ ህዝብ እየተቃወማቸው ነው። ስለዚህ ያ ድጋፍ የት አለ? ያ 100% የሚባለው ድጋፍ የት አለ? እንኳንና 100% አንድ ከመቶም የሚደግፋቸው ሰው የለም። በነገራችን ላይ አንድ የቱጃሮች መደብ ተፈጥሯል። የህወሀት መሪዎች ያካተተ ቢሆንም ከሌሎች ብሔሮችና ብሔረሰቦችም ተቀላቅለውበታል። እነዚህ ደግሞ ጥቂቶች ናቸው። የተመቻቸው ባለፎቆች፣ ልጆቻቸው ውጭ የሚያስተምሩ የሚያሳክሙ፣ የደላቸው ያለ ቅጥ ገንዘብ የሚያባክኑ መደብ ነው የተፈጠረው እና ሀቁ የኢትዮጵያ ህዝብ ከዳር እስከ ዳር ተነሳስቶ በቃችሁ በቃን፣ እንግዲህ አንመለስም፣ ልቀቁ፣ ራሳችን የመረጥነው ህዝብ ነው የምንመሰርተው፣ ስልጣን ላይ የምናወጣው እያለ ነው ያለው።
የመልካም አስተዳደር ችግር እንዳለ የሚናገረው አቶ ጌታቸው አረጋይ ችግሩ ግን ስልጣን ላይ ባለው የኢህአዴግ መንግስት መስተካከል የሚችል ነው ይላል።
የሀገሪቷን በብቃት የመምራት አቅም አለው፣ ጥርጥር የለውም። ግን እንደሚፈልገው ዜጋው አልሆነም ነው። ስለዚህ እንዴት ይስተካከል? ይሄ በዚህ መንግስት ውስጥ መስተካከል እንችላለን። የመንግስት አመራሮች አቅም ያላቸው እንዲሆኑ፣ ከኮራፕሽን የጸዱ እንዲሆኑ፣ ቅንነት ያላቸው እንዲሆኑ ምን ማድረግ አለብን? ይሄ ደግሞ በኢንስቲትዩሽናላይዜሽን የዲሞክራሲክ ተቋሞች ስለዚህ እንደዚህ እየፈጠር ነው የምናስተካክለው እንጂ ኢህአዴግ ከመንግስት በማውረድ አይደለም። መንግስት ደግሞ መምራት አቅተኛል አላለም፣ ዜጋውም መምራት አቅተታል አላለም። ጥያቄ ነው እያነሳ ያለው።
እዚህ ላይ አቶ ግርማ ሰይፉ መልስ አላቸው።
አሁን ኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ስናየው በምንም አይነት መመዘኛ አሁን ያለውን ችግር መፍታት አቅም ያለው ስርዓት አይደለም አሁን ያለው ስርዓት። ስለዚህ ይህንን ስርዓት ቀጥሎ አክሞ ምናምን አቆይቶ ለውጡ ያመጣል ብሎ ማሰብ ስህተት ነው የሚሆነው።
የጋራ እንቅስቃሴ ለአዲሲቷ ኢትዮጵያ ስራ አስኪያጅ አቶ ኦባንግ ሜቶ የኢትዮጵያ ጉዳይ እጅግ አሳሳቢ በመሆኑ ለዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የማሳሰቢያ ደብዳቤ መላካቸውንና መልስ እየተጠባበቁ መሆኑን ይናገራሉ።
የአገሮች ችግር ሁላችን እንደምናቅ እናቃለን ማለት ነው። እና ለኦባማ ያስተላለፍነን መልእክት እሱ ነው። አሁን ኢትዮጵያ እንደ ሊቢያ፣ እንደ የመን፣ እንደ ሲሪያ፣ እንደ ኢራክ እንዳይሆን ኦልሬዲ ብን እንደ ደቡብ ሱዳን ወደዛ ደረጃ ሳይደረስ በፊት ያለን የአሜሪካን ፖሊሲ ማስተካከል አለበት ማለት ነው። በአንድ ላይ ደግሞ እዛ ጋር የጠቀስን ምንድን ነው ኢትዮጵያ ውስጥ ያለ መንግስት በአሜሪካ መንግስት የሚደገፍ ስለሆነ አሜሪካዎች አላፊነት አላቸው። ኢትዮጵያ ፕሮብለም ውስጥ እንዲገባ ችግር ውስጥ እንዲገባ ነገሮቹ ከቁጥጥር ውጪ ሳይሆን በፊት ያለን ፖሊሲ መለወጥ አለበት።
ከቀናት በፊት በአዲስ አበባ፣ በኦሮሚያ፣ በአማራ ክልል የተቃውሞ ሰልፍ መደረጋቸውን በዚህም በጸጥታ ኃይሎች በተተኮሰ ጥይት ወደ 100 ሰው መሞቱን ሀገሪቷም ውጥረት ውስጥ እንዳለች ነዋሪዎችንና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችን ጠቅሰን መዘገባችን ይታወሳል።
እንዴም ይቻላል።
በጎንደር ደብረ ማርቆስ ከተማ የስራ ማቆም አድማዎች እየቆሙ ነው። የአገልግሎት ሰጪ ተቋማት እየተከፈቱ እንደሆነ ነዋሪዎች ገልጸዋል። በጎንደር የተወሰኑ ተቋማት ሲከፈቱ፣ በደብረ ማርቆስ ግን ስራ ተጀምሯል ሲሉ ነዋሪዎች ገልጸው አሁንም ግን ውጥረት መኖሩን አስረድተዋል። ሰለሞን አባተ እዚህ ስቱዲዮአችን ተገኝቷል። ስለ ሁኔታው እያስረዳን ነበረ። አሁንም እንግዲህ ስለ ሁኔታው ዝርዝሩን ይዟል።
አመሰግናለሁኝ መስታወትና ሄኖክ። በትክክል ነው እንዳልሽው፣ ወደየ አካባቢዎቹ እየደወልኩኝ በዚያ ያሉ ነዋሪዎችን ማምሻውን ሳነጋግር ነበር። ጎንደርም ላይ ደብረ ማርቆስም ላይ ምስራቅ አማራ ዋድላም ደውዬ አነጋግሬ ያለሁኝ። በጎንደር ያለው ሁኔታ ከሰሞኑ ብዙ የተለየ እንዳልሆነ ነው የነገሩኝ እዛ ያነጋገርኳቸው ሰው። ነገር ግን የስራ ማቆሙን በተመለከተ አልፎ አልፎ አንዳንድ መስሪያ ቤቶች ስራ መጀመራቸውን ገልጸውልኛል። እስቲ የሚሉትን እንስማ።
ከሰሞኑ የተለየ ጉዳይ አይኖረውም። ነገር ግን ያው ወጣቱን መነን በተለይ በትምህርት ቤት፣ ምክር ቤት፣ ጽህፈት ቤቶች ውስጥ እንደዚህም በማጎር ጉዳይ ላይ ነው እንጂ ሌላ የተለየ አይኖርም። ያው ማሰር ነው ትልቁ ነገር፣ ግን እስር ቤት መክተቱን ነው ዋናው አስቸጋሪ የሆነ።
ምን ዛሬም እስራት እየተካሄደ ነው?
ምን ጊዜም ቢሆን እየቀጠለ ነው ያለው። አሁን ዛሬ ካዘዞ ተነስተ ማራኪ እንትን 35 ብር ነው በጋሪ ብቻ መኪና። ችግሮች አሉ። ደግሞ የመንግስት ታጣቂዎች ራሳቸው አሁን ሆን ብለው ውከት እየፈጠሩ ናቸው ያሉት በህብረተሰቡ ላይ።
እንዴት አይነት ውከት?
ሁለቱ ነው ወይ ሶስት ነው ሲሰበሰብ ምናባት ሰራለ ምታረጋለ ለምንድነው እዚህ የተሰበሰብከው ምናምን፣ የራሱን ውይይት ለመወያየት እንኳ አቅም የለው።
ሰብሰብ ብሎ መቆም ክልክል ነው።
ክልክል ነው። በቃ ክልክል ነው። ክልክል ነው። በቃ ለሶስት መሄድ ክልክል ነው። ለሁለት መሄድ ክልክል ነው።
ምንድን ነው የሚያደርጉት እንደዛ አይነት ሰው እንደዛ ሰብሰብ ብሎ የሚሄድ ሰው ወይም የቆመ ሰው ሲያገኙ
መደብደብ፣ መምታት ወይም ማሰር?
እስካሁን ድረስ የተደበደቡ እርስዎ የሚያውቋቸው የታሰሩ ሰዎች አሉ በዚህ ምክንያት?
አሁን ይህን ብለህ የምቆጥረው ነገር የለውም እኮ ጠቅላላ። አሁን ይሄ ጋዜጠኛው እናንተ ራሳችሁ መጣት ብትመለከቱ እኮ ትምህርት ቤት ራሱ እስር ቤት ሆኗል። ትምህርት ቤቶች እስር ቤቶች ናቸው። አሁን እስር ቤቶች ሞልተው ስድስቱ ጣቢያዎች ሞልተው ትምህርት ቤቶችና የመንግስት ምክር ቤት ጽህፈት ቤት ራሱ እስር ቤት ነው።
እና ትናንትናና ዛሬ የታሰሩ ሰዎች አሉ ነው የሚሉኝ?
አሉ እንጂ ጊዜም በየቀኑ እኮ ነው የምታስ ዛሬ የታሰረ አለ።
ያውቋቸዋል እነዛን? ስንት ሰው ታስሯል ዛሬ? አሁን
ምኑን ታውቀዋለህ? ይህን ብለህ እኮ አታውቀውም። ቀበሌው ሰፊ ስለሆነ 23 ቀበሌ ነው ያለው። በ23 ቀበሌ ታገ ዞራል። ታሰረብን፣ ታሰረ፣ ታሰረ ነው የሚለው።
አድማ ነበር ከእሁድ ጀምሮ እና እንዴት ነው የአድማ ሁኔታ ዛሬ?
ዛሬ ትንሽ መስሪያ ቤቶች ክፍት ሆነዋል።
እንቅስቃሴስ፣ አገልግሎት ሰጪዎችስ እየሰሩ ነው ያሉት?
አይደለም፣ የለም የለም፣ እንቅስቃሴ የለም። የመኪናዎች ተንቀሳቀሱ፣ ታርጋ ይነቀላል።
ማን ነው የሚነቅለው ታርጋ?
ያው ህብረተሰቡ እንዳይንቀሳቀስ
ሰው ነው የሚነቅለው።
አዎ፣
እንጂ የመንግስት ኃይሎች አይደሉም፣ ፖሊሶች ወይም ታጣቂዎች አይደሉም።
አይደለም።
ስለዚህ ዛሬም አገልግሎት አይሰጡም ማለት ነው?
አልሰጡም፣ አልሰጡም። እስኪ ነው አልሰጡም።
ሱቆች ወይም ደግሞ ምግብ ቤቶች፣ ሆቴሎች እንደዚህ አይነት
የለም፣ ዝግ ነው
ዛሬም።
ዛሬም ዝግ ነው
ማለት ለአራተኛ ቀን ማለት ነው፣ ሮብንም ጨምሮ
ለአራተኛ ቀን ዛሬ ዝግ ነው። ምናልባት ነገ ይጀምራል የሚል ግምት አለ።
እንግዲህ በጎንደር ያለው ሁኔታ ይህን እንደሚመስል ነው ያጫወቱኝ የጎንደሩ ሰው። ወደ ደብረ ማርቆስም ደወልኩኝና እዛም ሁኔታው ምን እንደሚመስል ጠየቅኳቸው። በደብረ ማርቆስ ካለፈው አርብ ጀምሮ ውጥረት እንደሆነ እንደውም ቅዳሜ የሁለት ሰው ሕይወት የጠፋበት ሰላማዊ ግዙፍ ሰላማዊ ሰልፍ ተደርጎ እንደነበር አስታውሰውኛል። በስራ ማቆሙ በኩል ግን መንግስት ከአንዳንድ የንግዱ ማህበረሰብ አባላት ጋር ከተነጋገረ በኋላ የመንግስት ባለስልጣናት ስብሰባ አድርገው ነበር ትናንትና ነው ያሉኝ ከሰው ጋር። ዛሬ የተከፈቱ ተቋማት የግልም መኖራቸውን ነው የገለጹልኝ። ያሉትን እንስማ እስቲ።
አዎ፣ ደብረ ማርቆስ የደብረ ማርቆስ ማህበረሰብ ያው አርብ ዕለት የጀመረ ያለፈው አርብ ዕለት የጀመረ አርብ ዕለት ከሰዓት የጀመረ ሰላማዊ ሰልፍ ነበረ። በቅዳሜ ሰላማዊ ሰልፍ ማለት ነው።
እሺ።
አርብ ዕለት ከሰዓት ዘጋ። ቅዳሜ ዕለት ያው እንደምታውቁት በፌስቡክም በአንዳንድ ድረገጾችም እንዳያችሁት ታላቅ የሆነ ሰላማዊ ሰልፍ ነበረ። የሰው ህይወት የጠፋበት ነው። እስከ እሑድ ቀጠለ። ሰኞም ሱቅ ከፍተኛ ከዝቅተኛ እስከ ከፍተኛ የንግድ ቤቶች፣ ሆቴሎች፣ ከፍተኛ ሱፐር ማርኬቶች ሁሉም ተዘግተው ትናንትናም ቀጥሎ ከመንግስት ባለስልጣን ጋር ከደብረ ማርቆስ ከንቲባ ጋር ባደረጉት ስምምነት መሰረት ዛሬ ረቡዕ የተወሰነ ሱቆች ተከፍቷል።
በሌላ በኩል ደግሞ በምስራቅ አማራ በዋድላም የሚገኙ ሰው አነጋግሬ ነበረ። በምስራቅ አማራ እስራቶች እየተካሄዱ መሆኑን፣ ከፍተኛ የሆነ ውጥረት መኖሩን፣ የታጠቁ ኃይሎች በአካባቢው እየተንቀሳቀሱ መሆኑን፣ እንደውም በዋድላ የቴክኒክ ሙያ ማሰልጠኛ ውስጥ ጦር ሰፍሮ እንደሚገኝ እና ሌሎችም ዘርዘር ያሉ በአካባቢው ያለ ሁኔታውን የሚጠቁሙ መረጃዎችን ሰጥተውኛል። በዋድላ ያሉት ሰው ከምሽቱ ሶስት ሰዓት ባለው ስርጭታችን ዘርዘር ያሉ ዘገባዎችን ይዤላችሁ መለሳለሁ። በመንግስት በኩል ያለውን ሁኔታ እንዲነግሩኝ ወደ ክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ወደ አቶ ንጉሱ ጥላሁን ደጋግሜ ደውዬ ነበረ። ለነገሩ የአማራ ክልል አስተዳደር ሰሞኑን በክልሉ ስላለው ሁኔታ መረጃዎችን በተከታታይ በመስጠት እየተባበረ ነው ያለው። እንግዲህ ዛሬም አገኛቸዋለሁ ብዬ ተስፋ አድርጋለሁኝ። ነገር ግን ሰሞኑን በሰጡን ማብራሪያ አቶ ንጉሱ ጥላሁን ያለው ሁኔታ የተፈጠረው በጸረ ሰላም ኃይሎች መሆኑን፣ ሰው በሁኔታው መሰላቸቱን ገልጸው እንደነበረ እናስታውሳለን በትናንትናው ዘገባችን። ለማንኛውም ግን በክልሉ ውስጥ እስራቶች በዘፈቀደን እንደማይካሄዱ፣ በፖለቲካ አስተሳሰብ ምክንያት እንደማይካሄዱ ገልጸዋል አቶ ንጉሱ ጥላሁን። እስቲ እናስታውሳቸው ያሉትን።
በፖለቲካ አቋማቸው በምንም መልኩ የጸጥታ መዋቅሩ ይሁን የመንግስት መዋቅር በልዩነት አይቶ እነሱን ህግ ጥላ ስር በእስራት በምናምን በሚገለጽ እንቅስቃሴና ተግባር ውስጥ ሊያስገባቸው አይችልም። ግን ደግሞ ዝርዝሩን መረጃ እነሱ ስለሚያውቁ እነሱ ባብራሩበት አግባብ ወደፊት የሚጣራ ይሆናል ማለት ነው። እዚህ ላይ የተባሉት ቦታዎችን ጠቅሰህ ያልካቸው ላይ እስካሁን ድረስ በቂ መረጃ የለኝም። ነገር ግን በደንብ ሊወሰድ የሚገባው ክልሉን ለማተራመስ እንቅስቃሴ እንደሚደረግ በቂ መረጃ ስላለን መንግስትንና ህገ መንግስታዊ ስርዓቱን በኃይል ለማፈራረስ፣ ለማተራመስ፣ ክልላችንን ለማተራመስ እና ህዝቦችን ለማናቆር የሚደረግ ጥረት ስላለ ይሄ ከመሆኑ በፊት ሳይቃጠል በቅጠል ነውና መንግስት የኃላፊነት ሚናውን እየተወጣ መሆኑን ነው ማረጋገጥ መፈልገው ማለት እወዳለሁ።
እንግዲህ ይህንን ነው የሚመስለው። መስታወትና ሄኖክ፣ የዛሬው የአማራ ክልል ሁኔታ ባጭሩ።
እናመሰግናለን ሰለሞን። በነገራችሁ ላይ አድማጮቻችን፣ አስቀድሜ ለወሬ በመቸኮል ሀጎስ ገብረ ህይወት የአምስት ሺህ ሜትሩን አሸነፈ። መቼም ለበጎ ዜና ቸኩዬ ነው። የመጀመሪያው ዙር ውድድር ነው። አሁን ደግሞ
ይሁንልን
እንድሪስና ደጀንም እየሮጡ ነው። የሁለተኛውን ዙር ውድድር ማጣሪያ የአምስት ሺህ ሜትር ከፊት ለፊት ናቸው ያሉት። አድማጮቻችን አሁን ቀጥለን የምናቀርብላችሁ ደግሞ ከማንዴላ ዋሽንግተን ወጣት የመሪነት መርሃ ግብር ተሳታፊ አፍሪካውያን ጋር ያደረግነው ውይይት ነው።
I'm Henry Kurova from Uganda. I'm a lawyer by profession but an environmentalist by passion. Back home in Eastern Uganda.
ስሜ ሄንሪ ኮሎባ ይባላል። የመጣሁት ከኡጋንዳ ነው። የህግ ባለሙያ ነኝ። ፍላጎቴ የአየር ንብረት ለውጥን በሚመለከቱ ርዕሰ ጉዳይ ዙሪያ ትኩረት ማድረግ ነው። በአሁኑ ወቅት በመስራት ላይ ያለሁት በዚሁ ላይ ነው። በምስራቅ ኡጋንዳ በዛፍ ልማትና የንግድ ስራዎች ላይ ከሌሎች ወጣቶች ጋር በመንቀሳቀስ ላይ ይገኛለሁ። በተጨማሪም ወጣቶች ለደኖች የተሻለ ጥበቃ በማድረግ ከዛፍ የሚገኝ የገቢ ጥቅም ዙሪያ በቂ መረጃ እንዲያገኙ እናደርጋለን። የከባቢ አየር ጥበቃ መረጋጋት በደን ላይ የተመሰረተ በመሆኑም ደንን መንከባከብ ቀድሚያ የምንሰጠው ስራችን ነው።
We don't spread the gospel of never cut down a tree. Instead, for me, what I do and teach people is that you can actually cut down trees for profit, provided the moment you cut down one tree, ensure that you have planted three trees before that.
በፍጹም ዛፍ እንዳትቆርጡ ብለን አንሰብክም። የምናደርገው ምንድነው? የተሻለ ገቢ ለማግኘት ዛፍን መቁረጥ እንዲችሉ መፍቀድ። ነገር ግን አንድ ዛፍ ከመቁረጣቸው በፊት ሌሎች 3 ዛፎች መትከላቸውን ማረጋገጥ ነው። በዚህም ከአስር ባልበለጡ ዓመታት ውስጥ የደን ሽፋኑን በሶስት እጥፍ ማሳደግ ይቻለናል። ስለዚህ ማህበረሰቡ ለራሱ ስራ ፈጣሪ በመሆን ከገዛ ጥቅሙ ጎን ለጎን የከባቢ አየር ጥበቃ እንዲረጋገጥ ማድረግ ነው ያዝነው።
Over 70% of the population is youth.
የኡጋንዳ ጠቅላላ ህዝብ ቁጥር ውስጥ 70% በላይ የሚሆነው ወጣት ነው። የኡጋንዳም ትልቁ ችግር የወጣቱ ቁጥር ከፍተኛ መሆንና ስራ አጥ መሆኑ አንዱ ሲሆን፣ ኡጋንዳም ሆነች አጠቃላይ አፍሪካ በአየር ንብረት ለውጥ የተለያዩ ችግሮች እየደረሱበት መሆኑ ሌላው ከሁሉ አሳሳቢ ጉዳይ ነው። ከሚከሰቱት የተፈጥሮ አደጋዎች መካከል የመሬት መንሸራተት፣ የጎርፍ አደጋ፣ ድርቅና ረሃብ ዋነኞቹ ናቸው። የኔም ራይ ለንግድ የሚውሉ ዛፎችን መትከል ነው። ዛፍ አየር ንብረትን በመጠበቅ ከፍተኛ አስተዋጽኦ ስላለውና በዓለም አቀፍ ደረጃም የእንጨት ንግድ በጣም አዋጪ በመሆኑ ነው ወደዚህ ስራ የተሰማራሁት።
My name is Rabia Hawa and I'm from Kenya and I work in wildlife conservation and I basically set it up to
Rabia Hawa ባላለው የመጣሁት ከኬንያ ነው። በዱር እንስሳት ደህንነት ላይ ነው የምሰራው። Walk with Rangers የተባለ ድርጅት መስርቼ በመስራት ላይ እገኛለሁ። በዋናነት ለእንስሳት ጠባቂዎቹ ሰዎች ያላቸውን ግንዛቤ በማሳደግ ዙሪያ ላይ ነው የምሰራው። በተለይም የህገወጥ ዝሆን ቀንድ አዳኞችን ለመከላከል እንተጋለን። ወጣቶች ስለ ዱር እንስሳት ትክክለኛ መረጃን በማዳረስ እንዲሳተፉ እናደርጋለን። የወደፊት አፍሪካ በወጣቶች ላይ ነው ያለው። ስራ ፈጠራ ደግሞ ለሀገሪቱ እድገት ከብዙዎቹ መንገዶች ውስጥ አንዱና ዋነኛው ነው።
You know, when we're developing plans, whether it's technology, whether it is business, we really need to factor in the environment and we need to factor in the wildlife because the
ወጣቶች አዲስ የስራ እቅድ በሚያወጡበት ጊዜ ስለ ቴክኖሎጂም ሆነ ስለ ንግድ ሊሆን ይችላል ተፈጥሮን ወይም የዱር እንስሳትን ባለመርሳት ቢሆን ጥሩ ነው። ምክንያቱም የዱር እንስሳትን ከማህበረሰቡ መነጠል አይቻልም።
My name is Justice Hutenga from Tanzania. I run a creative agency called IDEB Tanzania. And we specialize in animations, digital innovations and marketing.
Justice Rutenga ባላለው የመጣሁት ከታንዛኒያ ነው። የፈጠራ ስራን የሚያበረታታ ድርጅትም እመራለሁ። በአኒሜሽን በዲጂታል ምስል ፈጠራና በማስተዋቂያ ስራ ላይ ነው የተማራሁት። በፖለቲካ ላይ ያተኮረ የቴሌቪዥን ፕሮግራምም ዋና አዘጋጅ ነኝ። እንደ አውሮፓውያን ዘመን አቆጣጠር በ2010 ዓመተ ምህረት በአገሪቱ ውስጥ በነበረው ምርጫ 70% ከሚሆነው መራጭ ወደ 40% ማሽቆልቆሉ አሳሳቢ ነበር። ስለ ፖለቲካ የነበረው ግንዛቤም በጣም አነስተኛ ስለነበረ ነው። በህብረተሰብና በፖለቲካ ጉዳይ ወጣቶችን የበለጠ ተሳታፊና ያላቸውን ግንዛቤም ለማሳደግ ነው ይህንን የቴሌቪዥን ፕሮግራም የጀመርነው። በፈጠራ የተካኑ ወጣቶች ሐሳባቸውን እውን እንዲያደርጉ መረዳት አለባቸው።
My name is Tenfa Chabaya. I'm from Zimbabwe. I'm a finance professional.
ስሜ ስታንፎርድ ቻባያ ይባላል። ከዚምባብዌ ነው የመጣሁት። የሂሳብ ሰራተኛ ነኝ።
What I'm trying to do is to encourage active life among people and they are also engaging which also has a connection with their culture through dance and in so doing we've created
የሰዎች የየለት ኑሮ በጤናማ እንቅስቃሴ ላይ የተመሰረተ እንዲሆን ለማድረግ በመጣር ላይ እገኛለሁ። ባህላችንን ሙዚቃችንን በመጠቀም የተዝናኑ የሰውነት እንቅስቃሴ ማድረግ እንዲችሉ ነው የምንረዳው። ሰዎችንም በያሉበት በኢንተርኔት ኔትወርክ የሚያደርጓቸውን የስፖርት እንቅስቃሴዎችን በዋይፋይ ኔትወርክ አማካኝነት ልምድ እንዲለዋወጡ እንረዳለን።
If you look at the majority of our population being the youth, it pretty much means that
የወጣቱ ቁጥር በጣም ከፍተኛ በመሆኑ ባለሀብቶች በወጣቱ ትውልድ ላይ ነው የበለጠ ገንዘባቸውን ማዋል የሚፈልጉት። ይህንንም በስራዬ ሂደት ከተመለከትኩት ተረድቻለሁ። ታዲያ ወጣቶችም ለሚፈጥሩት ሆነ ለሚፈጠረላቸው አዳዲስ የስራ እድል በትምህርትም ሆነ በስልጠና ዝግጁ መሆን አለባቸው። ዘመኑ በመረጃ ልውውጥ ላይ የተመሰረተ ነው። በተለይም በኢንተርኔትና በማህበረሰብ ድረገጾች አማካኝነት ወጣቶች መገናኘትና የፈጠራ ስራዎቻቸውንም በተመለከተ የሐሳብና የልምድ ልውውጥ ማድረግ ቢችሉ የበለጠ ውጤታማ ይሆናሉ ብዬ አስባለሁ።
አድማጮች አትቪዋ ማሐሪክ ላይ በቀጥታ የምትከታተሉን በርካታ አድማጮች አስተያየቶቻችሁን አድርሳችሁናል። እናመሰግናለን። ትዝታ ተስፋ ሰላም ለእናንተ ቪዎች ብላለች። እናመሰግናለን። ሌሎች አስተያየቶች እንግዲህ ኢህአዴግን እናስተካክለው ማለት የኢትዮጵያን ሕዝብ እንደገና 1000 ዓመት ወደ ኋላ መመለስ ነው ያለን ደግሞ በበሳ በበሳ ነው። በበሳ ሁለት ጊዜ ነው እንግዲህ ያቱ ስሚሁን አይታወቅም። ኦባንግ እንዳለው ሀገሪቱ ወዳልተፈለገ ነገር ከመግባቷ በፊት ገዢው መንግስት የሽግግር መንግስትና ብሔራዊ እርቅ የግድ ይላል ሳይል ነገሩ ወደ ሌላ ነገር ሳይገባ እንግዲህ ነገሩ መንግስት ኳስ በእጅ ነው የሚል አስተያየት ነው የሰጠው። በቀጥታ ነው ያነበብኩት። ዝግጅታችን ተጠናቋል። ሄኖክ ሰማእግዜርና
እኔም መስታወት አራጋው ነበርኩ ዝግጅቱ